ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በዚህ ክፍል በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች መጽሐፍ ትረካ እናሰማለን። በረቡዕ ምሽት ዝግጅታችን ጀምረነው የነበረውን የሶሻሊስቱን ጠንቋይ ጉዳይ መዝገብ በማስከተልም የሰልፍ ሰባሪዋን መዝገብ መርምረን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የወያኔው ልዩ ፖሊስ በህዝቦች ላይ የሚፈጽመው የግፍ ግድያን በመቃወም ሰሞኑን በሐረርጌ የተለያዩ ከተሞች የተቃውሞ እንቅስቃሴዎች መደረጋቸው የሚታወቅ ሲሆን በግጭቱ የሞቱት ሰዎች ከ30 እስከ 45 የደረሰ መሆኑ እየተነገረ ነው። በአሁኑ ወቅትም በሁለቱም ከተሞች ውጥረት የሚታይባቸው ሲሆን በተለይም ከጅጅጋና ከአወዳ ከተማ የተፈናቀሉ ሰዎች የተሰደዱበት የሐረር ከተማም እንዲሁ ውጥረት ያለበት መሆኑ ይታያል። የወያኔ ጸጥታ ኃይሎች በጅጅጋ ከኦሮሞ ብሔረሰብ ሌላ የሌሎች ብሔረሰብ አባላትን እያነሱ ሲሆን ከውጫሌና ከሌሎች ከተሞችም ኦሮሞዎችን እንዲወጡ እያደረጉ መሆኑ ታውቋል። በሐረር ከተማ የወያኔ ጸጥታ ኃይሎች በተሰበሰቡ ሰዎች ላይ በተኮሱት ጥይት አንዲት ሴት ስትገደል ሌሎች ሁለት ሰዎች መቁሰላቸው ተነግሯል። ይህ በእንዲህ እንዳለ በወያኔ የተሾሙት የኦሮሞና የሶማሌ ክልል ተብዬ ባለስልጣኖች እርስ በእርስ መወነጃጀል የጀመሩ መሆናቸው ታውቋል። የሶማሌ ክልል መንግስት ተብዬ ረቡዕ ዕለት በሰጠው መግለጫ ቄሮ ተብለው የሚጠሩት የኦሮሞ ወጣቶችና የኦነግ ታጣቂዎች በሶማሌ ህዝብ ላይ የሽብር ተግባር እያካሄዱ መሆኑን ጠቅሶ የኦሮሞ ክልል ባለስልጣኖች በይፋም ሆነ በጀርባ ድርጊቱን ሲገፋፉ የቆዩ መሆናቸውን በመግለጽ ከሷል። የኦሮሞ ክልል ቃል አቀባይ ተብዬው በበኩሉ በፌስቡክና በሌላ መድረክ በሰጠው የአሳፋ መግለጫ የሶማሌ ክልላዊ መንግስት የሰጠው መግለጫ አሳዛኝ ነው በማለት ነቅፎ የሶማሌ ክልል ባለስልጣኖች በክልል ደረጃ ኃይል አደራጅተው በኦሮሞ ህዝብ ላይ ጭፍጨፋ ማካሄዳቸውን አውግዟል። ሰሞኑን ብሔረሰብን መሰረት ባደረገ የተነሳው ግጭትና የጠፋው የሰው ህይወት የወያኔ ዘር ክፍፍልና የጥላቻ ፖሊሲ ውጤት ከመሆኑም በላይ ወያኔ ሁን ተብሎ የሚገፋፋ አስከፊ ድርጊት መሆኑን የሚገልጹ ወገኖች በዜጎች መካከል ልዩነትና ጥላቻ የሌለ መሆኑን አስረግጠው መሰረታዊ መፍትሄው ዘረኛውንና አረመኔውን የወያኔን አገዛዝ ማስወገድ ብቻ ነው ይላሉ። በአዲስ አበባ ረጴ አካባቢ ያለውና ቆሼ ተብሎ የሚጠራው የቆሻሻ ክምር ተንዶ ቢያንስ አንድ ሰው የሞተ መሆኑ ታውቋል። የሞተው ዜጋ በአካባቢው ለጥቅም የሚሆን ቁሳቁስ ፍለጋ ላይ እያለ በድንገት በመደርመሱ መሆኑ የተገለጸ ሲሆን የሚደርስለት በመጥፋቱ ህይወቱ ሊያልፍ ችሏል ተብሏል። ሌሎች ሰዎች በአደጋው ስለመሞታቸው የተገኘ መረጃ የለም። ከዚህ በፊት ከመቶ በላይ በሚሆኑ ሰዎች ህይወታቸውን ያጡበት ይሄ ቆሻሻ ክምር በወያኔ ባለስልጣኖች ትኩረት ሳይሰጠው አሁንም አደገኛ ሆኖ መገኘቱ ብዙዎችን አስገርሟል። ዘኢንተርሴፕት የተባለው ተቋም ረቡዕ መስከረም 3 ቀን 2010 ዓመተ ምህረት በድረ ገጹ ላይ ባሰፈረው ዘገባ ከ1994 ዓመተ ምህረት ጀምሮ NSA የተባለው የአሜሪካን የስለላ ተቋም የቴሌፎንና መሰል ግንኙነቶችን ለመጥለፍ የኤሌክትሮኒክስ የስለላ ቴክኖሎጂ በመስጠትና ሰላዮችን በማሰልጠን የወያኔን አገዛዝ ሲያጠናክር እንደነበር አጋልጧል። በ1994 ላይንስ ፕራይድ በሚል መጠሪያ በአዲስ አበባ የተቋቋመውና 12 ጣቢያዎችንና 12 ሰዎችን ብቻ ይዞ የተቋቋመው ድርጅት ከሁለት ዓመት በኋላ ወደ 46 የስለላ ጣቢያዎች ያደገ መሆኑና በመቶ የሚቆጠሩ በስለላ የሰለጠኑ ግለሰቦችን ያሰማራ መሆኑ ታውቋል። ስለላው በአካባቢው በተለይም በሶማሊያ የሚገኙ የሽብር ኃይሎችን ለመከታተል የተወጠነ ነው ቢባልም የወያኔ አገዛዝ ሰላማዊ ዜጎችን ለመከታተልና ለማፈን የሚያካሄደው ተግባር አጠናክሮለታል ተብሏል። በተለይም እስካሁን ድረስ የሐሰት የሽብርተኝነት ክስ ሲመሰረትባቸው የቆዩ ሰላማዊ ዜጎች ለአመታት የስልካቸውና የሌላ ግንኙነታቸው ተጠልፎ ለፍርድ ቤት ማስረጃ መሆኑ ሲያገለግል መቆየቱ የአደባባይ ምስጢር ነው። የሂዩማን ራይትስ ዎች የጥናት ተመራማሪ ፊሊክስ ሆርን በጉዳዩ ላይ በሰጡት አስተያየት የወያኔ አገዛዝ በሰላማዊ መንገድ ድምጻቸውን የሚያሰሙ ዜጎች ስለላ በማካሄድ በቁጥጥር ስር በማዋልና አስሮም ግብረሰየል በማካሄድ የሚያሰቃይ መሆኑ እየታወቀ የአሜሪካን ቡድን የስለላ ቴክኖሎጂ በመስጠትና ስልጠና በማካሄድ ይህንን አፋኝ ቡድን ማጠናከሯ አሳዛኝ ነው ብለዋል። በ2000 እና በ2001 ዓመተ ምህረት የወያኔ አገዛዝ ኦጋዴን ውስጥ ያካሄደው ጭፍጨፋ በሰው ዘር ማጥፋት ሊያስጠይቀው እንደሚችል ገልጸው ይህንን አገዛዝ እየተቃወመ ማንንም ሰው ከፍተኛ አደጋ ሊደርስበት እንደሚችል እየታወቀ አገዛዙን መድራት ተገቢ እንዳልነበር አስረድተዋል። የወያኔ አገዛዝ ወደ ስልጣን ለመምጣት የቻለው በአሜሪካ አርዳታ ትብብር መሆኑን ያስታወሱ ወገኖች ስልጣን ከያዘም በኋላ ይህ አከፋፋይና አፋኝ ኃይል ተደላድሎ እንዲቆይ አሜሪካ ከፍተኛ አርዳታና ትብብር ማድረጓን ገልጸዋል።
የአንጎላ ህገ መንግስት ፍርድ ቤት ባለፈው ወር የተካሄደውን የሀገሪቱን ብሔራዊ ምርጫ ነጻና ግልጽ ነበር በማለት ያጸደቀ መሆኑ ታውቋል። ነሐሴ 17 ቀን 2009 ዓ.ም ምረት በመርጫው የተወዳደሩት የተቋሚ ኃይል መሪዎች ምርጫው የተጭበረበረ መሆኑን በመግለጽ ድምጹን እንደገና እንዲቆጠር መጠየቃቸው ሲታወቅ ረቡዕ ዕለት ፍርድ ቤቱ በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎታል ተብሏል። የመከላከያ ሚኒስትር የነበሩት ጃኦ ሎሬንሶ የቀድሞው ፕሬዝዳንት በመተካት የሀገሪቱ ፕሬዝዳንት በመሆን ቃለ መሐላ ይፈጽማሉ ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
የሶሻሊስቱ ጠንቋይ መዝገብ ክፍል 2 አሳሳች ማስታወቂያ ካፒታሊስታዊ ወንጀል ነው። ሞስኮቪች መኪና ምቾት ያለውና አስተማማኝ ነው ይላል በከተማችን የሚነገረው ማስታወቂያ። ያስ የካፒታሊስታዊ ማስታወቂያ አይደለም፣ ለሶሻሊስታዊ ጉዳይ ጥቅም ላይ የዋለ ነው። ያ ተገቢ ያደርገዋል። መጨረሻ ላይ ጥኑ ነገር እስኪመጣ ድረስ እውነት ከመሆኑ ላይ ካለ መሆኑ ላይ ምንም ግንኙነት የለውም። ያንተ ማስታወቂያ ግን ለግል ጥቅም ነበር። የማውንም መጽሐፍ ተጠቅመሃል። ሰውየው የቻይናውያን ጣዖት እንደሆነ እና እኛም ሆነን ወዳጆቻችን በፍጹም እንደማንወደው ታውቃለህ። የማውን መጽሐፍ የመረጥኩት በጥሩ ሁኔታ ያጌጠ ስለነበረ ነው። ህዝባችን ቀይ ቀለምን ከሰይጣን ጋር የሚያገናኝ መሆኑ የኔ ጥፋት አይደለም። ቀይ ቀለም ድግምት ለመጽሐፍ ቀይ ዶሮ ለመስዋዕትነት ቀይ መጽሐፍ መናፍስትን ለመጥራት ጠቀም ላይ ይውላሉ። የካፒታሊስቶች ፕሮፓጋንዳ ሰለባዎች ናቸው ይህን የሚሉት። አንተም ይህን ሁኔታ ለማባባስ አግዛሃል። ቀለም ያን ያህል ወሳኝ ነው ብዬ አላስብም። ለምሳሌ ምንም እንኳን ጸረ ሶሻሊስት ቢሆኑም ብዙ የአረብ አገራት ባንዲራዎች ቀይ ቀለም አለባቸው አለ ተከሳሹ። የፕሪቶሪያው ሚስተር ቦታን ቀለም ያን ያክል ወሳኝ እንዳልሆነ ንገረው። ምንም ነገር ባንድ በተወሰነ ሁኔታ ውስጥ ወሳኝ ሊሆን ይችላል። ከሻይ ይልቅ ቻይ ያሉ ይሞቱ የለ እንዴ? ሰራተኞችን ላባደር ከማለት ይልቅ እንደኛ ወዛደር ብሎ የሚጠራ አንድ አናርኪስት ማግኘት ትችላለህ? ወደ ዋናው ነገር እንመለስ። ጥንቆላ በአገራችን ወንጀል እንደሆነ ታውቅ ነበር?
አዎ።
ማይምነትና ማደናገሪ ሐሳቦችን ማስፋፋት በሕግ እንደሚያስቀጣም ታውቃለህ አይደለም?
አዎ።
ይህን ሁሉ እያወቅህ ነው ዝም ብለህ ሕግ የጣስከው?
የጣስኩት ሕግ የለም። በጥንቆላ ሥራ ውስጥ አልተሰማራሁም። ለምንድን ነው ነገሩን ወደዚያ ለመጠምዘዝ የምትታገለው?
ግን እኮ ወደ አንተ የመጡት ሰዎች ሁሉ ጠንቋይ መሆንህን አምነው ነው።
ታዲያ ያ ለምን ያስደንቃል? ለሰራተኞች ምንም ስልጣን ያልሰጡ መንግስታት እኮ ራሳቸውን የሰራተኞች መንግስት ብለው ይጠራሉ።
ያ የተለየ ነው። የሰራተኞችን ፍላጎትና ጥቅም የሚወክሉ መሪዎችና ፓርቲዎች ናቸው ስልጣን ላይ ያሉት።
ባታለል ነው፣ ስያሜው በትክክል አይገጥምም። ሰራተኞች ስልጣን ላይ ናቸው ወይም አይደሉም።
ተደጓሚ በፈቃደኛነት የተስማማ ቢሆንም እንኳ ሞግዚት ያው ሞግዚትነት ተብሎ በግልጽ መጠራት አለበት። እንዲህ አይነት ማጭበርበሮችን ለመቀበል ዝግጁነት ካለ ለምንድን ነው ሰዎች ጠንቋይ ነው ብለው ስላመኑ በኔ ላይ የምትናደደው? ጠንቋይ ነኝ ብለህ ያሳመንካቸው አንተ ስለሆንክ። እንዳልከው መጨረሻው ለበጎ ስራ ነበር፣ ወደ እኔ እንዲመጡና እንድረዳቸው። ምንም የሚያደናግር ወሬ ነግሬያቸው አላቅም። ተገቢ ምክር ሰጥቼ የተሻለ ህይወት እንዲኖሩ ነው የመከርኳቸው። እየጎረፉ ወደ እኔ ቢመጡ የኔ ጥፋት አይደለም። እንዲያውም ወደ እንዲህ አይነት አማራጭ ያመጣቸውን ሁኔታ ብትመረምር ነው የሚሻለው። ምትሃትን በምንም አይነት ስያሜ ብትጠራው ያው ምትሃት ነው። አንተም ይህንኑ ነው ያደረከው አለ አቃቤ ሕጉ። ምትሃት መናፍስትንና ሰይጣናትን እጠራለሁ ብሎ ማለት ነው። እኔ ያን ለማድረግ አልተሰማራሁም። ጠንካራና ተጨባጭ ምክር ነው የሰጠሁት። ድግምቶቹንም የስነ ልቦና ስልቶች ወይም ዘዴዎች ልትላቸው ትችላለህ። በመድኃኒት ፋንታ ውሃ በመርፌ እንደመውጋት ማለት ነው። ሐኪሞችም እኮ ይህን ዘዴ ይጠቀማሉ። መንግስት እንኳ በስራ ላይ እንደማያውላቸው የሚያውቃቸውን ለውጦች ለማምጣት ቃል ይገባል እኮ። ማዘናጊያ ነው። የእኔ ዘዴዎች ያጉል ተስፋና የመነሳሳት ስሜትን አልጨመሩም። ቃል ተገብተው የማይተገበሩ ባዶ ተስፋዎች ግን አገርን ይከፋፍላሉ። ያንተ ተግባር ለግል ጥቅም ነበር፣ ሌላው ለአገር ጥቅም የሚደረግ ነው አቃቤ ሕጉ ተናገረ።
ማን ነው የአገር ጥቅም የሚለውን የሚወስነው አለ ተከሳሹ።
መንግስት ነው። መንግስትን ህጋዊነቱንና ስልጣኑን የሚሰጠው ማን ነው አለ ተከሳሹ።
ህዝብና ታሪክ።
ህዝብ ማለት ማን ነው? ታሪክን የሚሰራው ማን ነው?
መንግስት የህዝቡ መገለጫ ነው፣ ታሪክም የሚሰራው እንደዚሁ ነው።
ታዲያ አይታይህም?
ጓድ አቃቤ ሕግ፣ አንተ ነህ ጥያቄ የምትጠይቀው ወይስ አቃቤ ሕግ እሱ ነው? ሲል ዳኛው በንዴት አቋረጠው።
በጣም አዝናለሁ ጓድ ሻለቃ። ልቀቅ ያደረግኩት ምን ያህል የተንኮልና የአድሃሪነት አመለካከት እንዳለው ለማጋለጥ ፈልጌ ነው። በንዴት ተከሳሹ ላይ አፈጠጠ።
የቃላት ጨዋታህን እዚህ ላይ አስቆምሃለሁ። የተጠየቅከውን ጥያቄ መልስ። የምታደርገውን ስታደርግ የነበረው በሚስጥር አልነበረም?
በራሴ ላይ ማስታወቂያ ምልክት አላደረግኩም። እሱን ከሆነ የምትለው
ስራ ክቡ ነበር አልነበረም?
በጠራራ ፀሐይ ነው ስሰራ የነበረው። ሰዎች ስለ ስራዬ አውቀው በገዛ ፍላጎታቸው ነው ሲመጡ የነበረው። እንደ ማንኛውም የተከበረ ተቋም የሊቀመንበሩ ፎቶም ነበረኝ።
የታላቁ ሊቀመንበራችን ፎቶ ነው ማለት ያለብህ። ህቡ እንቅስቃሴዎች አናርኪስት ናቸው። በሶሻሊስት ኢትዮጵያ ሁሉም ነገር በግልጽ ነው መደረግ ያለበት። ምስጢራዊነት ወንጀል ነው፣ ለህዝቡ ጥቅም ሲባል መንግስት ከሚያደርገው በስተቀር።
ሁሉም ነገር አለ ተከሳሹ።
አዎ ሁሉም ነገር። በሶሻሊስት ኢትዮጵያ የግል የሚባል ነገር የለም። ሁላችንም ያብዮቱ ነን። ቤታችን፣ ኑሯችን ሁሉ መንግስት እንዲመረምረው ክፍት ነው። የግል የፖስታ መልእክቶችን መክፈት፣ አሰሳና መውረስ፣ ምርመራና ስልክ መጥለፍና የመሳሰሉት ሁሉ ለህዝቡ የጋራ ጥቅም የሚደረጉ ናቸው። ግልጽ የሆንን ማህበረሰቦች ነን። ያንተ ስራ ግን ዝግ ነው። በሽፋንና ህግን በመጻረር የሚሰራ ምስጢራዊ ስራ ነው። ለመሆኑ ስንት ደንበኞች ነበሩ? በርግጠኝነት አላቀውም ግን ስራይ በዛብኝ ነበር። ምን ያህል ተከማገኘህበት? ይሄንን እስታቀዋለህ?
የለም።
በመዝገብ አያያዝና በሂሳብ ስራ ላይ ጎበዝ አይደለሁም።
ግን በጥሩ ሁኔታ መኖር ይችላል።
አልተራብኩም።
ለእናት ሀገር ጥሪ ገንዘብ አዋጣሃል?
ለሰፈራና ለመልሶ ማቋቋም፣ ለመሰረተ ትምህርት ዘመቻ፣ ለአብዮታዊ ጽፈት ቤቶች እድሳት ከፍያለሁ። እና ደግሞ ሁል ጊዜም ቢሆን ሆን ብዬ ሻይ የምጠጣው በቀበሌ ሻይ ቤቶች ነው።
ለጥንቃቄ ብለህ ወይስ ህሊናህን ስለሸነቆጠህ ነው?
የመንግስትን በርካታ ፍላጎቶች ማሟላት የሚለው የተሻለ ይገልጸዋል።
ለመሆኑ ከደንበኞች አብዛኛዎቹ ሴቶች አይደሉም?
የለም፣ እንዲያውም አብዛኛዎቹ ወንድ የመንግስት ባለስልጣናት ነበሩ።
የአቃቤ ሕግ አይኖች ላይ ሳይሆን ከናፍርቱ ላይ ፈገግታ ታየ።
ተው እንጂ ወዳጄ፣ ሁላችንም እንደምናውቀው ሴቶች ናቸው ጠንቋይ ቤት መሄድ የሚወዱት። ወደ አንተ ጉዳይ ስንመጣ የተለየ የሚሆንበት ምክንያት ምንድን ነው?
ያልከውን ነገር ለማረጋገጥ ወይም ለማፍረስ የሚረዳ መረጃ ወይም ስታቲስቲክስ የለኝም። ሆኖም መተው ምክር ከሚጠይቁኝ ውስጥ አብዛኛዎቹ ወንዶች ነበሩ።
ያ የሆነው ለምንድን ነው ትላለህ?
በጥልቀት አላሰብኩበትም። ሰው ግን አሁን ባለው ሁኔታ የበለጠ የተማረሩትና የተቆላሹ የሚመስላቸው ወንዶቹ ናቸው ብሎ ሊያስብ ይችላል።
በምን መልኩ?
እንግዲህ የአባወራነት ሚናቸው እጁ የሰው መኝታ ቤት ውስጥ ሳይቀር በሚደርሰውና ሁሉንም ነገር በሚቆጣጠረው መንግስት ተሸርሽሮባቸዋል።
መንግስት በባለትዳሮች መኝታ ቤት ውስጥ በሚካሄዱ ጉዳዮች ውስጥ ጣልቃ ይገባል እያልክ ነው?
አዎ፣ የሚገባ ይመስለኛል። እንዲያውም ተገቢ ነው ብሎ የሚገምትም ይመስለኛል።
አንተ ራስህ ሁላችንም ያብዮቱንን አላልክም ነበር?
አንዳንድ መንግስታት አስገድደው ሰው ያመክናሉ። አንዳንዶቹ ደግሞ ከሁለት በላይ ልጆች ከወለድክ ይቀጡሃል።
የኛ መንግስት ደግሞ የነበረውን የወንድ የበላይነት በሙሉ ስለወረሰው ተራ ወንዶች እርቃናቸውን ቀርተዋል።
አክራሪ አብዮተኛነት፣ የነውጥ አምልኮና የላዕለ ሰብአዊነት መወድስ ሁሉ ወንዶች ላይ የሚያስከትለው ውጤት አለ። ሁሉም ቦታ ብትመለከቱ ወንዶቻችን ግራ ተጋብተው ታገኟቸዋላችሁ።
እነሱ ናቸው ጌቶች ወይስ መንግስት?
እንዲያውም ብዙ ሚስቶች ባሎቻቸውን ወንድ ከሆንክ እስኪሄድና መንግስትን ታገድ ብለው መናገር ጀምረዋል።
ምንም ሴት ደንበኞች አልነበሩህም?
የተወሰኑ ነበሩኝ።
ምንድን ነበር የሚፈልጉት?
ወንድ የሆነ ባል ነው?
ሁሉም ከግል ሕይወታቸው ጋር የተገናኘ ነበር። አንዳንዶቹ ልጅ ይፈልጋሉ፣ አንዳንዶቹ በወሲብ ደስታ ማግኘትን ይፈልጋሉ።
በዚህ ሁሉ ላይ ረድተሃቸዋል? ሲል አቃቤ ሕጉ በሾርኒ ጠየቀው።
ሁሉንም መከሪያቸዋለሁ። ችግሩ የግብዝነትና የወንድ የበላይነት መብዛት ነው።
ወንዶቹም መካን ሊሆኑ እንደሚችሉና ጥንዶች ልጆች መውለድ ሲያቀታቸው ሁል ጊዜ ችግሩ ከሴቷ ዘንድ እንዳልሆነ ብዙ ሰዎች አያውቁም። ወሲብ ደግሞ እንደምታውቁት ነውር ጉዳይ ነው። ስለ ወሲብ ምንም አይነት ትምህርት አይሰጥም። ከጉዳዩ ሴቶች ደስታን እንዲያገኙ አይጠበቅም። ብዙ ወንዶች እንዲያውም ሴቶች ወሲባዊ ፈንጠዝያ ላይ መድረስ እንደሚችሉ እንኳ አያውቁም።
ስለሆነም ምንም እንኳ ባህሉ ስለ ወሲብ መነጋገርን አሳፋሪ ቢያደርገውም ብዙ ሴቶች ተማረዋል፣ ደስተኛ አይደሉም።
ይህ በወሲብ ጉዳይ ይህን ያህል መመሰጥ ግን ዝቃጭነትና የቡርዣ ስራ አይመስልህም?
በጭራሽ። እንደማስበው ይህ ራሱ ሶሻሊዝምን ባልጠራ ሁኔታ መረዳት ነው።
በወሲብ መደሰት ሰብአዊ ፍላጎት ነው። ስለ ጉዳዩ አለማውራት ወይም ሚስጥራዊ ማድረግ ጨቋኝና ፍሬ አልባ ነው።
አብዮት የዜጎችን ሙሉ ትኩረት ይሻል፣ ያልተዳከሙና ያልባከኑ ዜጎችን። አገራችን ድሃ ሶሻሊስት አገር ናት። ማምረት አለብን። ስራ፣ 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 መደሰቻችን ይኸው ነው።
በእርግጥ መዋለድ አለብን፣ ግን የበለጠ ለማምረትና አገራችንን ጠንካራ ለማድረግ በስራ ላይ መሰማራት አለብን። ሶሻሊስታዊ ግንባታ ከምንም ነገር በላይ ኢኮኖሚያዊ ነው፣ በፍጹም ወሲባዊ ሊሆን አይችልም።
ይህንን ለሴቶቹ ነግረሃቸዋል?
አለ አቃቤ ሕጉ።
ጭሩሱኑ የማይረባ አባባል መሆኑን እያወቅኩ እንዴት ነግራቸዋለሁ?
በተግባርም ሲታይ ከእውነት የራቀ ነው።
በሚገባ እንደምታውቀው
ያለ ረፍት ሴት የሚያድኑት ካድሬዎችና ቱባ ቱባዎቹ የመንግስት ኃላፊዎች ናቸው። ይህ ከፍተኛ ስም የማጉደፍ ንግግር ነው። ዋጋ ያስከፍልሃል። ካድሬዎቻችንና መሪዎቻችን በሴቶች ነፃ መውጣት ያምናሉ። ለዚያም ነው ከነዚህ ከተጨቆኑ እህቶቻችን ጋር ብዙ ጊዜ የሚያሳልፉት። ይህን ራስ ወዳድነት የሌለበትንና መስዋዕትነት የተሞላበትን ተግባር ርካሽና የተንኮል ዓላማ ያለው አድርገው የሚያቀርቡ ክፉ አእምሮ ያላቸው ብቻ ናቸው። በርካታ ወንድ ደንበኞች እንደነበሩና እንዲያውም የመንግስት ባለስልጣናት እንደሆኑ ተናግረዋል። ይህ እውነት ወይም ውሸት መሆን ዋጋ የለውም። ይህንን መናገርህ ግን ወንጀል ያደርገዋል። ስማቸውን እንዴት ነው የማታስታውሰው? አብዛኛውን ጊዜ አስፈላጊ ካልሆነ በስተቀር ስማቸውን አልጠይቃቸውም ነበር። በፊት በስም የማውቃቸውንም ሰዎች አሁን ረስቻቸዋለሁ። የተካኑት ገራፊዎች እንኳ እንዳስታውስ ሊያደርጉኝ አልቻሉም። የሚያሳዝን ነው። ምክንያቱም ወደ እኔ ከሚመጡት አንዱ ራሱ ገራፊ ነበር። ምን ነበር ችግሩ? በህልሙ መንግስት ግርፋትን ህገወጥ ሲያደርግና ገራፊዎችን በሙሉ ሲያባረር እያየ በተደጋጋሚ ይቃዥ ነበር። ይህ እውን ይሆን እንደሆን ለማወቅ ፈልጎ ነበር። እና ምን ብለህ መከርከው? ወይም ሰይጣኖቹ ምን አሉ? መንግስት በፍጹም ግርፋትን ሊከለክል እንደማይችል እርግጠኛ እንዲሆን ነገርኩት። ያንን ያደረገ ቀን መጥቻው ነው የሚሆነው። ከእንዳንተ አይነት ጸራቢዮተኛ የማይጠበቅ መልካም ምክር ነው። የግርፋት መጥፋት የመንግስት መጥፋት መሆኑን ሐሳብ የምታውቅ ነህ ብዬ አላስብም ነበር። ያው ዴሞክራሲ ከዚህ መንግስት ቀድሞ ይጠፋል እንጂ። አስተሳሰባችን ያድጋል። የአሁኑ ጊዜ የሌኒን ጊዜ አይደለም። የአገሩ ሰዎች የሱን አስተምህሮት አራቀውታል። ዴሞክራሲ እስኪጠፋ ድረስ ሌኒን የገመተውን ያህል ጊዜ መጠበቅ የለብንም። እድገት ማለት ይህ ነው እንግዲህ። ለምንድን ነው የሞት ቅጣቱን ለመቀበል የተስማማኸው? ሞት እኛ ኢትዮጵያውያን እንደምንለው እረፍት ነው። እኔ ደግሞ ደክሞኛል፣ ማረፍ እፈልጋለሁ። ከኔ በፊት ያለፉትን ጓደኞቼን መቀላቀል እፈልጋለሁ። ሲኦል ውስጥ አለ ጥርጥር አንባረቀ አቃቤ ሕጉ። ከሁሉም ዜጎቿ ስራ በምትፈልገው አገራችን ውስጥ እረፍት ህገወጥ እንደሆነ አታውቅም? የማይከፈልበት ነፃ ጉልበት የሚያሳጣህ ከሆነ ታዲያ ለምን በሞት እንድቀጣ ጠየቅ? በመንግስት የተወሰነ ሞት ቅጣት ነው። አንተ መኖር ትፈልጋለህ፣ መንግስት አይቻልም ይልሃል። በዚህ ተቃርኖ ውስጥ ሞት የቅጣት ዋጋ ይኖረዋል። ሞትን በደስታ የምትቀበል ከሆነ መንግስትን እያጭበረበርክ ነው ማለት ነው። ወንጀል እየሰራህ ነው ማለት ነው። ለዚህም ነው በመንግስት እጅ ሞትን ከመቅመስ ይልቅ ራሳቸውን የሚገሉ አናርኪስቶች እጥፍ ወንጀል ሰርተዋል የምንለው። እውነት ሞትን አትፈራም? አልፈራም አለ ተከሳሹ። ከአንዳንድ ከምናውቃቸው ባለስልጣናት በተቃራኒ ዘላለም እኖራለሁ ብዬ አስቤ አላውቅም። እንዲያውም ከሀገሪቱ አማካይ ዕድሜ አንጻር ከተወሰኑ ዓመታት በፊት በ33 ዓመቴ መሞት ነበረብኝ። በመኪና አደጋ ተራ ሞት ልሞት እችል ነበር፣ ወይም መገደላቸው ላይቀርላቸው ነገር መንግስትን እንደ ኩሊ እንዳገለገሉት ምሁራን አይነት አሳዛኝ የቂል ሞት ልሞት እችል ነበር። ግን በመንግስት ላይ ለተሰራ ወንጀል በመንግስት መገደል ያን ያህል መጥፎ አይደለም። አቃቤ ሕጉ ወደ ዳኛው ዞረ። ጓድ ሻለቃ ዳኛ፣ ለዚህ ችኮ ወንጀለኛ የተጠየቀው ቅጣት እንዲቀየር ጠይቃለሁ። ክቡር ዳኛ፣ ተቃውሞ ከሌሎት ተከሳሹ በቅድሚያ ለሶስት ዓመት በጦር ኃይል ሆስፒታል የአእምሮ ሕክምና ተሰጥቶት ለቀሪው ህይወቱ ደግሞ የጉልበት ስራ እንዲፈረድበት እጠይቃለሁ። ተቃውሞ የለኝም አለ ዳኛው በግልጽ ተደስቶ። ተገቢ ቅጣት ነው። አሁንም እዚያ የብዶች ማቆያ ውስጥ በኤሌክትሪክ የመጥበስ ሕክምና ይሰጣል? አዎ አሁንም ይሰጣል አለ አቃቤ ሕጉ። እንዲያውም በአድሃሪዎች ላይ ተሞክረው ውጤት ያመጡ አዳዲስ መድኃኒቶችም ከሩሲያ አስገብተናል። ጥሩ 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 ነው አለ ዳኛው። የአእምሮ ሕክምናው ለምንድን ነው አለ ተከሳሹ። እብድ አይደለሁም። እብድ መሆንህን እኮ አታውቅም አለ አቃቤ ሕጉ ሕፃን ልጅ የሚያዋራ በሚመስል ድምፅ። መንግስት ግን እብድ እንደሆንክ ያውቃል። ምልክቶቹ ሁሉ አሉህ። በቡርዣ የሐቀኛነት ጽንሰ ሐሳብ የመጠመድ ልክፍት፣ ፍትህና ከግብዝነት ነፃ የመውጣት ፍላጎት፣ ሞትንና ቅጣትን የመሻት በሽታ፣ ለማህበራዊ ሥራ ሽፋን ራስን ከማንም በላይ አድርጎ የማሰብ አዝማሚያ፣ ራስን መቆጣጠርና የመንግስትን የበላይነት መቀበል አለመቻል ስር የሰደደ አናርኪስቶች እፍ ያለ ፍቅር ከሞት በኋላ ስላለ ህይወት የተሳሳተ እምነት ነሲባዊ ምሁርነትና ምታት የሥራ አጥነት ያምሮ በሽታ ገዳይ ባይተዋርነት ወታደርነትን በማምለጥ የሚገለጥ የከረረ የሞት ፍራቻ በባለ ስልጣናት የመቅናት ነቀርሳ የለውጥ የቁም ቅዠትና ያምሮ መጨናበስ እብድ ማነህ ቀይ አርማችንን ለመዋጋት ቀይ መጽሐፍ የሚገለብጥ እብድ ጠንቋይ ጓድሻ ለቃዳኛ ተጨማሪ ጥያቄዎች አሉኝ በዚህ እብድ ላይ በቂ ጊዜ ወስደናል በያስባለሁ ጉዳዩም በአገር ውስጥ ወይም ምቾት ባለው ስደት በኢምፔሪያሊስት አገሮች አክርፈው ለተቀመጡ ቀውስ ምሁራን ትምህርት ይሆናል በያስባለሁ ዳኛ ተንፍሱ ጉሮሮውን ጠራረገ ተከሳሹን በሁሉም ክሶች ጥፋተኛ ሆኖ አግኝቻለሁ ተከሳሹ በታላቁ ሊቀመንበራችንና ባስደናቂው መንግስታችን ስር በሚገባ የተደራጀና ታዛዥ የሆነ ማህበረሰብ ለመፍጠር ስንል እየታገልነው ያለነው ክፉ ጠላት ተምሳሌት ነው ማንኛውንም የተቃውሞ ጥያቄ ሙሉ በሙሉ እንደምንደመሰው ምንም ጥርጣሬ ሊኖር አይገባም ልጆቻችን እንኳን ማወቅ ፍላጎታቸውንና ለምን ብሎ የመጠየቅ አዝማሚያቸውን ማሸነፍ እየተማሩ ነው ለምን ብሎ የሚጠይቅ ምን እንደሚያገኝ ታውቁታላችሁ አንታዊነት መፈክራችን ነው ኩሩ እሺ ባዎች መሆን አለብን የለም በጭራሽ በቃኝ ለምን ብዬ የጸራቢዮተኛ ቃላት ናቸው ሁላችሁንም አሉታዊነትና ጸራቢዮታዊነት እንዲሁም በሶሻሊስታዊ ግንባታ ዘመን የተከለከሉ ቃላትና ሐሳቦች የተሰኙትን የታላቁን ሊቀመንበራችንን አስተማሪ መጣጥፎች እንድታጠኑ እመክራችኋለሁ ሁሉን አዋቂው ፓርቲያችንም በውስጣችን ያለውን እንቢ በማሸነፍ እንዴት መንግስትን ማገልገል እንደምንችል በሚል ርዕስ አንድ በራሪ ወረቀት አወጣል። የነንም በትጋት ልናጠናው ይገባል። ተከሳሹ በቀድሚያ ለሶስት አመታት በማዕከላዊ የጦር ኃይሎች ሆስፒታል ያምሮ ህክምና እንዲሰጠውና ከዚያም እድሜ ልክ ከባድ የጉልበት ስራ እንዲሰራ ፈርጃለሁ። ቅጣቱም በሚፈጸምበት ወቅት ተከሳሹ ምንም ነገር ከመናገር ተከልክሎ ጸጥ እንዲል ይሁን። ማንንም ሰው እንዳያናግረው። እንዲሁም ለያንዳንዷ ለሚናገራት ቃል በከባዱ እንዲቀጣ በገዛ ሐሳቡና ባልተነገሩት ቃላት ውስጥ ይቃጣል መዝገቡ ተዘግቷል የምሳረፍን ወስዳለን እንግዲህ ምን እንድል ትፈልጋላችሁ ከባድ ቅጣት ነው በተወሰነ መልኩ አዎ ነው ቢሞት ይሻለው ነበር ግን ከተወሰኑ አመታት በኋላ ነገሮች ይቀየሩ እንደሆን ማን ያውቃል ተሳሾቹ ራሳቸው የብረት ቤቷ ውስጥ ይገኙ ይሆናል የሆነ ሆኖ እራብ ይሆን ወይስ ጠግብ ያድር ይሆን የሚለው ጉዳይ ከእንግዲህ ያስጨንቀው እንደ የግዳጅ የጉልበት ሰራተኛ ቀሪ ህይወቱን በሙሉ ይራባል ይህንንም በእርግጠኝነት ማወቅ አንድ መጽናኛ ነው እንደዚያ ብላችሁ የምታስቡ ከሆነ ኢትዮጵያና ኢትዮጵያውያንን አታውቁም ማለት ነው በመከራችን መጠን መካከል ያለው ለውጥ የተሻለ ህይወት ይዞ ከመጣ ስር ነቀል ለውጥ የበለጠ ያስጨንቀናል ከማያቆት መልአክ የሚያቆት ሰይጣን ይሻላል እዚህ የተለየ የሚያስቡ አናርኪስቶችና ጸራቢዮተኞች ብቻ ናቸው በአቃቤ ህግ አባባል ህዝቡ ለነሱ ያለው ድብቅ አዘኔታም የሚያሳየው ነገሩ ሁሉ ጉም እንደመዝገን የሚቆጠር መሆኑን ነው ይህን ጊዜ ተራኪያችሁ የማያልም በጣም ጠባብ ምናብ ያለው ሰው እንደሆነ ደምደማችሁ ይሆናል ትክክል ናችሁ አላልምም በፍጹም
የሰልፍ ሰባሪዋ መዝገብ
ህይወት አንድ ረጅም ሰልፍ ነች። ከልደት እስከ ሞት የምግብ ሳህንና የዳቦ ዘንቢል ይዛችሁ በሰልፍ ትቆማላችሁ። ወይ ታገኛላችሁ ወይ አታገኙም። ሰልፍ ጥበብ ነው፣ ሳይንስ ነው። የራሱ ፍልስፍና አለው፣ የራሱ ዳያሌክቲክስና የፖለቲካ ምጣኔ ሀብት አለው። በዚህ በረቀቀ ጥበብ ደግሞ ከእድለኞቹ የአብዮታዊና ሶሻሊስታዊ አገራት ዜጎች ይበልጥ ማንም የተካነ የለም። ኢትዮጵያ ውስጥ ልክ እንደ ሩሲያ ወይም ፖላንድ መሰለፍ ወይም አለመሰለፍ የህይወት ወይም የሞት ጥያቄ ነው። በድሮ ስርዓት ሰልፍ ስላልነበረ ምን እንዳመለጠን አላወቅንም ነበር። እንደ ድል ሆኖ ከአብዮቱ በኋላ ሰልፍ የዕለት ተዕለት የኑሮ እውነታ ሆነልን። ለዳቦ ሰልፍ፣ ለነዳጅ ሰልፍ፣ ለስኳር፣ ለሳሙና ሰልፍ፣ ለመግዛት ሰልፍ፣ ለመክፈል ሰልፍ። በእስር ቤት ውስጥ እንኳ አርብ አርብ ስማችሁ ከመጠራቱና ወደ ውስጥ ገብታችሁ አንገታችሁ ከመቀላቱ በፊት የሞት ፍርድ ከሚፈጸምበት ክፍል ውጭ ትሰለፋላችሁ። መሰለፍ የማያውቅ ኢትዮጵያዊ የአብዮቱን ፍሬ ያልቀመሰ ኢትዮጵያዊ ነው። በቲቤት ገዳማት ውስጥ እንደተገኘ አፍሪካዊ እንግዳ ክስተት ሆኖ ለየት ብሎ ይታያል። ኢትዮጵያ ውስጥ ሰልፍ አዲሱን ሰብአዊ ፍጡር ለመቅረጽ የራሱን አስተዋጽኦ ያደርጋል። አንድ ሰው ብቁ አብዮተኛ ለመሆን ትዕግስት፣ ቆራጥነትና ድፍረት እንዳለው ለማረጋገጥ መሰለፍ ይችላሉ ወይ ተብሎ ነው የሚጠየቀው። ጠዋት 2 ሰዓት ለሚከፈተው ዳቦ ቤት ሌሊት 8 ሰዓት ላይ የሚጀመረው ሰልፍ ላይ ይቁነጠነጣል፣ ይጨናነቃል። ካድሬዎችና ደህንነቶች እያንዳንዱን ሰልፍ እየተቆጣጠሩ በቀይ ማስታወሻ ደብተራቸው ውስጥ ይይዛሉ። እዚያ ውስጥ የሚጻፉት ነገሮች ወደፊት ከራሽን ካርዳችሁ ጋር ግንኙነት ይኖራቸዋል። ደካማ፣ ጠባብ ቡርዣ መሆኑን ወይም ወሲብ የተጠማች መበለት መሆኗን የሚያስመሰክር ትዕግስት አልበኝነት በማሳየት ተስፋ ቆርጠው ከሰልፉ ይወጣሉ አይወጡም? ሰልፍ ላይ እያሉስ ጊዜያቸውን እንዴት ነው የሚያሳልፉት? በሶሻሊዝም ግንባታ ወቅት ሰልፍ በርካታ ትልቅ ትርጉም ያላቸው ሚናዎች እንዲጫወት ይጠበቃል። በእያንዳንዱ ዜጋ ልብ ውስጥ የትዕግስተኝነትን ጥበብ ያሳድጋል። ሰልፈኛው በሚጠብቅበት ጊዜ ጋዜጦችን እና ፖለቲካዊ በራሪ ወረቀቶችን እያነበበና ርዕዮተ ዓለማዊ ንቃተ ህሊናውን እያበለጸገ መገኘት ይጠበቅበታል። ይህ ሁሉ የአንጎላ ጠባና ተግሳጽ ሚኒስቴር ሰልፍና ትምህርት እንዲሁም ሰልፍና ርዕዮተ ዓለም በሚሉ ርዕሶች ባወጣቸው በራሪ ወረቀቶች ውስጥ በበቂ ሁኔታ ተብራርቷል። ከእያንዳንዱ ዳቦ ቤትና ሱቅ ውጭ የታላቁ ሊቀመንበር ፎቶ ይሰቀላል። ሰልፈኞችም ተራቸው እስኪደርስ በሚጠብቁበት ጊዜ እየተመለከቱት ለታላቁ ሊቀመንበር ያላቸውን ታማኝነትና ፍቅር ማንጸባረቅ ይጠበቅባቸዋል። በተጨማሪም ሰልፍ ዜጎች በማህበረሰብ ውስጥ ያላቸውን ቦታ እንዲያውቁ ያስተምራቸዋል። ሁሉም ሰው በሰልፍ ውስጥ የየራሱ ቦታ አለው። ሁሉም ሰው በማህበረሰብ ውስጥ የየራሱ ቦታ አለው። ሰልፍ አማጺ ያልሆነ ዜጋ ለመቅረጽ አስተዋጽኦ አለው። ከዚህ ሌላ ሰልፍ በዜጎች መካከል የወንድማማችነት ስሜትን ያሳድጋል። ግን ደግሞ እያንዳንዱ ሰልፈኛ ብቻውን ነው። ይህም ወንድማማችነትንና ሴረኝነትን ለየብቻ ነጣጥሎ የማቆየትን አስፈላጊነት ያሳያል። በሰልፈኞቹ መሃል ያለው ትስስር ሐሳባዊም ተጨባጭም ነው። ግን ዳቦ ቤቱንም ሆነ መንግስትን መቃወም የሚያስችል አንድነት ያላቸው መሆኑን መረዳት እስኪያስችላቸው ድረስ አይደርስም። ሽማግሌን ወይም አሮጊት ሴትን ወደፊት ማሳለፍ ተቀባይነት ያለው ቢሆንም በሰልፈኞች መሃል ጓደኝነት መመስረት አይፈቀድም። ከሰልፈኛ ወንድ ወይም ሴት ጋር በፍቅር መውደቅ ግን ይፈቀዳል። ሳይሰለፉ ምንም ነገር ማግኘት አይቻልም። ይህም የኑሮ ስኬቶች በከባድ ጥረት የሚገኙ መሆናቸውን ለዜጎች ያስተምራል። በጎስቋላ አገር ውስጥ ላሉ ለዜጎች የትልቅ ትምህርት ነው። ሰልፍ ለዜጎች የለት ተለት ሩጫና ጥድፊያቸውን ገታ አድርገውና በትግስት ቆም ብለው ያብዩቱን ደግነት የሚያወድሱበት እድል ይሰጣቸዋል። ሰልፍ የማስተላለፊያና አብዮታችን ይመስገን ታላቁ ሊቀመንበራችንና ሁሉን አዋቂ ፓርቲያችን ምስጋና ይግባቸው የማለት ጊዜ ነው። መንፈሳዊ ጊዜ ማለትም የዜጎችና የመሪዎች አምሮአዊ መተሳሰር የሚከናወንበት ጊዜ ነው። ሰልፍ በተንደላቀቀ ሁኔታ እንደማንኖርና የመሰረታዊ ሸቀጦች እጥረት ባለመኖሩ ብቻ የተደላቀቀ እንዳልሆንን ማረጋገጫ ነው። ሰልፍ ደካማና ሀኬተኛ ከመሆን የቤት ለቤት አቅርቦት ከማዘዝ አንድ ነገር ሳንጠብቅና ሳንለፋ ማግኘትን ከመጠበቅ ያድነናል። ሰልፍ ጸረ ካፒታሊስት ነው። ሰልፍ ትምህርት ቤት ነው። ጋዜጦች በከተማው ሙሉ በሰልፍ ላይ ስለሚፈጠሩ ነገሮች አስገራሚ ታሪኮችን ይዘው ይወጣሉ። በከተማው በሚገኝ አንድ ዳቦ ቤት ውጭ ተሰልፈው እያለ ፍቅራቸው የበለጠ ሊያበብ የቻለ ባልና ሚስት ታሪክ አለ። ባልየው ከሚስቱ ጋር መሰለፍ ባለመፈለጉ ሚስቲቱ ከሌላ እግስተኛ ሰልፈኛ ጋር በፍቅር በመውደቋ ለፍቺ የደረሱት ባልና ሚስት ታሪክ አለ። ለሰኳር ተሰልፈው እያለ ለታላቁ ሊቀመንበር ምስጋና ይግባቸውና ይሄው እዚህ ተገትረናል በማለት ራሱን ያጋለጠው ድብቅ አናርኪስትስ ከዚያ ደግሞ በሰልፍ ላይ ሆኖ ሲተባበቅ ለጥናት ላገኘው ጊዜ ምስጋና ይግባውና ፈተናዎቹን በማረግ ያለፈው ትጉህ ተማሪ ታሪክም ነበር። ከዚያም ይህን ያህል ጊዜ ተሰልፌ ባልተባበቀው ኖሮ የሞትን ምንነት አልረዳውም ነበር ብሎ ልክ ከመሞቱ በፊት የተናገረው እስረኛም አለ። ወዘተ ወዘተ። ሰልፍ እውነትም ትምህርት ቤት ነው። ሰልፍ የመሰለፍ ነገር በመላ አገሪቱ እየተስፋፋ እንደመሆኑ መጠን ሰልፈኞችን ለማበረታታት መንግስት የተቻለውን ጥረት ያደርግ ነበር። ለአመቱ ምርጥ ሰልፈኛ ሽልማት ይሰጥ ነበር። የሚሰጠው ወፍራም ሽልማትም ወደ ሞስኮ ወይም ወደ ዋርሶ የሚደረግ ጉዞን ያካትታል። እድለኛው ተሸላሚም በእነዚህ ከተሞች በህይወቱ አልሞት በማያውቅ ሁኔታ እጅግ ረጅም የሆነ ሰልፍ ውስጥ መሰለፍ እንዲችል ይወሰድ ነበር። የሚመለሰውም በእነዚህ በተራቀቁና የሰለጠነ ሰልፍ በሚደረግባቸው ዋና ዋና ከተሞች የልቡ እስኪደርስ ከተሰለፈ በኋላ ነበር። በተጨማሪም መንግስት መሪ መፈክሩ የኢትዮጵያ ሰልፈኞች በመስመር ቁሙ የሚል እንሰለፋለን የተሰኘ ወርሃዊ መጽሔት አወጣ። በመጽሔቱም ውስጥ በሶሻሊስት ሩሲያ የሰልፍ ሳይንስ ወደ ከፍተኛ ደረጃ ተሸጋገረ የሚል ርዕስ አንቀጽ፣ ሰልፍና ሸንቃጣነት፣ ሰልፍና ንቃተ ህሊና፣ ሰልፍ የጀርባ ህመምን ይፈውሳል በሚሉ ርዕሶች ዙሪያ የተዘጋጁ መጣጥፎችን፣ እንዴት ፍቅሬን ሰልፍ ላይ እንዳገኘኋት፣ ሚስቴን ለመልከ መልካም ሰልፈኛ አሳልፌ ሰጠው፣ ምስጋና ለሰልፍ ታማኝነት ተገለጠልኝና ምስጋና ለሰልፍ ትግስተኛ የቤተሰብ አስተዳዳሪ ወጣኝ የሚሉ ማህበራዊ ህይወት ላይ የተጻፉ መጣጥፎችን እንዲሁም ከሰልፍ ጋር የተያያዙ ቀልዶችንና አባባሎችን በሰልፈኞች በራሳቸው ከተሰሩ ባለቀለምና የእርሳስ ስዕሎች ጋር ማግኘት ይቻላል። ለመጽሔቱ ምስጋና ይግባውና ትዕግስተኛ እንደ ሰልፈኛ፣ ተስፈኛ እንደ ሰልፈኛ፣ እንደ ሰልፍ አይነተ ብዙ፣ እንደ ሰልፍ የትም የሚገኝ የመሳሰሉ ምሳሌያዊ አነጋገሮች ዝነኛ ሆኖ በአብዮታዊቷ ኢትዮጵያም የሰልፈኞችን መዝሙር የማያውቅ አንድም ልጅ አልነበረም። ከእኩለ ሌሊት እስከ ጧት 3 ሰዓት እንሰለፋለን፣ ከቀትር እስከ ምሽት 3 ሰዓት እንሰለፋለን፣ እንሰለፋለን፣ ከዳቦ ቤት ውጪ እንሰለፋለን፣ ከሱቆች ውጪ እንሰለፋለን፣ ለመኖር እንሰለፋለን፣ ለመሞት እንሰለፋለን፣ ሁልጊዜ የትም ቦታ እንሰለፋለን፣ የኢትዮጵያ ሰልፈኞች እንሰለፋለን።
ዜማው ደግሞ መቆም እወዳለሁና አብዮታዊ መስመር በሚሉት መዝሙሮች መሃል የሚገኝ ነው። ሁለቱም ባገራችን የታወቁ መዝሙሮች ነበሩ። እንግዲህ ለመረዳት በማያዳግት ሁኔታ ሰልፍ መስበር አስከፊ ገጽታ ያለው ወንጀል ነው፣ ለኔና ለናንተ ማለት ነው። የመንግስት ባለስልጣናትና ካድሬዎች መሰለፍ አይተበቀባቸውም። ሲመጡ በቀድሚያ ይስተናገዳሉ። እንዲያውም ብዙዎቹ በተለየ ሁኔታ በሸቀጥ ሞልተው ከተጠቀጠቁ ሱቆች ነው የሚሸምቱት። ልብ በሉ እንግዲህ፣ ይህ የተለየ መብት አይደለም። ካድሬው ቀን ከሌት መስራት ይተበቀበታል። ለዳቦ በመሰለፍ ሰዓታትን የሚያጠፋ ከሆነ ያን ማድረግ እንዴት ይችላል? ለዚህም ነው ለሰዓታት ቆመው የነበሩ ሰልፈኞች አንድ ገና የመጣ ካድሬ ወደፊት አልፎ ሲስተናገድ ቢያዩም የማይናደዱት፣ ያዝኑለታል። ተመልሶ ወደ አድካሚ ስራው መሮጥ አለበት። ይህ ለዓላማው ያደረ የህዝብ አገልጋይ በቅንነት አብዮቱን ወደሚያገለግልበት ስራው ለመመለስ ሲል ሰልፍ ጥሶ ሲስተናገድ ሲያዩት አይኖቻቸው በኩራት እንባ ይሞላሉ፣ ይነቃቃሉ። በአንታዊ አብዮታዊ ቅናትም ይሞላሉ። ምን አለሱም ቢያደርገን ይላሉ። በስልጣን ላይ ካሉት በስተቀር ሰልፍ የሚሰብር ማንኛውም ሰው ይቅር አይባልም። እንደ ወንጀለኛና በትክክል በሚሰራ ሞተር ጥርስ ውስጥ የብሎን መፍቻ እንደሚወረወር አጥፊ ሰው ይወሰዳል። መንግስት እንደሚለው ከባድ ቅጣት የሚገባው ከባድ ወንጀል ነው። ልምድ እንዳለው ሰልፈኛ ገና በጠዋቱ ነበር በፍርድ ቤቱ በር ላይ የተገኘውት። ችሎቱ ሲከፈት በቅድሚያ ወደ ውስጥ ከገቡት መሃል አንዱ እኔ ነበርኩ። ከፊት ለፊት የተለመደው ቦታዬን ያስኩኝ። የሰልፍ ሰባሪዋ መዝገብ ለሶስት ሰዓት ሩብ ጉዳይ ገደማ ላይ መታየት ጀመረ። የተከበረው ዳኛ አርፍዶ ነበር። የጠበቅኩት ትግስት የለሽ ወጣት ወንድ ነበር። ግን ተከሳሿ በጎልማሳነት የእድሜ ክልል የምትገኝ ሸንቃጣ፣ የተጎሳቆለና የተዳከመ አይነት የድሃ እናቶች ፊት ያላት ሴት ነበረች። ነጭ ሸማዋን እንደለበሰች እጆቿ በካቴና አልታሰሩም፣ ጥብቅ ብለው እንደተጨበጡ አይኖቿ በአቃቤ ሕጉ ጉሮሮ አካባቢ ትክ ብለው እንዳፈጠጡ በብረት ቤት ውስጥ ቢተኝነት በሚስተዋልበት ሁኔታ ተቀምጣለች። አቃቤ ሕጉ ደግሞ የጋቦኑን መሪ ኦማር ቦንጎን በቅናት ሊያስደነፋ በሚችል መልኩ ለባብሷል። ወይ ግዴለሽ ሰው ነው ወይ ከላይኛዎቹ ሰዎች ጋር ጠንካራ ግንኙነት አለው ማለት ነው። ለነገሩ ከታላቁ ሊቀመንበር ቀጥሎ የሚገኘው ሰውዬስ ቢሆን እንደ ማንኛውም የፋሽን ተከታይ ቡርዣ ብልጭልጭ ባለ ሁኔታ አይደል የሚለብሰው? ዳኛው ጉሮሮውን ጠራረገ። ሁላችሁንም ከባድ የሥራ መደራረብ እንዳለብን ላስታውሳችሁ እወዳለሁ አለ። ፈጠን ፈጠን ማድረግ አለብን። ሌሎች ችሎቶች እኮ በቀን ከአስር በላይ መዝገቦችን እየዘጉ ነው። የዝናብ ያስቆመው ሰውና እምነት የለሹን ቄስ የመሳሰሉትን የተወሳሰቡ የክስ መዝገቦች እንኳ ከአንድ ሰዓት ባነሰ ጊዜ ውስጥ ነው የጨረሱት። እኛም እንደዚያው ማድረግ አለብን። አቃቤ ሕግና ተከላካይ ጠበቃ በዚህ ላይ መረዳዳት አለባችሁ። አላስፈላጊ ስነ ስርዓቶችን እና በርካታ ምስክሮች መስማትን ስላስቀረን ቀላል ይሆናል። ቀጥሉ። አቃቤ ሕጉ ቀይና ቢጫ ክራባቱ ከደማቅ ሰማያዊ ሙሉ ልብስ ጋር እያስተካከለና ተከሳሿ ላይ በንቀት እየሳቀ ተነሳ። ጓድ ሻለቃ ዳኛ በለመደው መልኩ ጀመረ። ተከሳሿ ትዕግስት በለጠ እዚህ ብረት ቤት ውስጥ የምትገኘው በፈቃዷ ከተቀደሱት ተቋሞቻችን አንዱን ማለትም ሰልፍን ስላረከሰች ነው። ስሟ ትዕግስት ነው። እሷ ግን የአድሃሪያን ትዕግስት አልባነት ስጋዊ መግለጫ ነች። ጉዳዩ በተፈጠረበት ቀን በከተማችን የሚገኘውን ረጅሙን ሰልፍ በማየት ደስታን ከምናገኝበት ማዕከላዊ ዳቦ ቤት ነው ይህን አስከፊ ወንጀል የፈጸመችው። ሁሉም ሰው ሰልፍ ውስጥ ሆኖ ተራው እስኪደርስ በሚጠባበቅበት ሰዓት ነው እመር ብላ ከመስመር በመውጣት የሰልፉን ስርዓት በማመሳቀል ወደፊት በመሄድ ያለምንም አፍረት በቀጥታ እንድትተናገድ ጥያቄ ያቀረበችው። ወዲያውኑ የሰልፍ ስርዓት አስከባሪዎች አስሯታል። መታወቂያዋ ሲታይ ካድሬ ወይም የመንግስት ወይንም የፓርቲ ባለስልጣን አልነበረችም። በመሆኑም በስራ ላይ ያሉ የመንግስት ተቋማትን ተግባራት መዋቅር ወይም ተቀባይነት ያላቸውን አሰራሮች መረበሽን የሚከለክለውን አንቀጽ 325ን ተላልፋለች። የመንግስት ይግፋ መዝገበ ቃላት ሰልፍን እንደ አንድ የተቀደሰ የአብዮታዊት አገራችን ተቋም እንደ ሁለገብ የሶሻሊስት ልማት መሳሪያ ይገልጻዋል። በግርፋት አኪሞች ምርመራ የተደረገላት ቢሆንም ሴትየዋ ጥፋቷን አላመነችም። አቃቤ ሕግ የሷ ጉዳይ እንደማስተማሪያ ተደርጎ እንዲታይ ይጠይቃል። በሚሊዮን የሚቆጠሩ ሰልፈኞች ውጤቱን እየተጠባበቁ ነው። ሁላችንም እንደምናየው የንሰለፋለን ዘጋቢ እንኳን ሳይቀር ከፎቶግራፋን ሺ ጋር እዚህ ይገኛል። የአቃቤ ሕጉን አይኖች ተከተልኩ። በፊት ለፊት መደዳው በስተቀኝ በኩል የተቀመጡት ሁለት በጥሩ ሁኔታ የለበሱ ሰዎች እውነትም የችሎቱ ተመልካች አዳዲስ አባላት መሆናቸውን ለመጀመሪያ ጊዜ አስተዋል። አንደኛው ማስተዋሻ ሲወስድ፣ ሌላኛው ደግሞ ልክ የአቃቤ ሕጉ ቃላት ምልክት እንደሆኑለት ነገር ዳኛውን ከወትሮው የበለጠ ተቆሳጥሯል። አቃቤ ሕጉን ለካሜራ ፈገግ እያለ ነው ተከላካይ ጠበቃውን ማስተዋሻውን እያገላበጠ እንደሆነ ያስመስላል። እንዲሁም ተከሳሿን ፊታዋን ከካሜራው ላይ ዞር አርጋለች እና ችሎቱን ፎቶ ማንሳት ጀመረ። ሰልፍ ለአብዮታችን ዋና የደም ስር ማለት ነው ብሎ ዳኛ ይተንፍሱ ደነፋ። ያለ ጥርጥር ለዘጋቢው ሲል በፊልሚያ ውስጥ ያለውን ሚና እየተጫወተ ነው። የሰልፍ ያለምንም እንከን መካሄድ የአብዮታችንን የወደፊት እርምጃ ያረጋግጣል ሲል አስረግጦ ተናገረ። ችጋርን ማከፋፈል ቀላል ስራ አይደለም። አባቶቻችን ሀብት ሲበዛ ግራ ያጋባል ይሉ ነበር። አንድ ነገር ቢያውቁ ነው፣ እኛ ደግሞ ከነሱ የበለጠ እናውቃለን። ድህነት ትርጉም ያለው ነገር ነው። የእጥረት መከሰትም አብዮታዊ ነው። ሰልፍ ለሶሻሊዝም ያለው ትርጉም ልክ ማህፀን ለጽንስ ያለው አይነት ነው። ተከሳሿ ልጅ እንዳላት ሴት ይህንን ማወቅ ነበረባት። መቀመጥን ለማወደስ መጀመሪያ መቆምን ማወቅ ያስፈልጋል። ወደ ላቀ ሰልፍ ለመድረስ መጀመሪያ የትም መሰለፍ ያስፈልጋል። ካለ ሰልፍ ጠንካራ ዜጎች ሊኖሩን አይችልም። ሶማሌዎች እንኳን በሞቃዲሾ ይሰለፋሉ። እንዴት እኛ ከነሱ የባስን ደካማ ሆነን እንገኛለን? ከተዳከምን እንደሚያልሙት አገራችንን አይወስዱብንም። ሰልፍ ለእናት አገራችን የገባነው የአርበኝነት ግዴታ ነው። ሰልፍ የሌላት ግን ራሷን ሶሻሊስት ብላ የምትጠራ ሀገር እምነት የለሽ ቄስ እንደማለት ናት። ወይም ባግዳድ ውስጥ ያለ አረብ ነጋዴ ነኝ እንደሚል አይሁድ ማለት ነው። እርግጠኛ ነኝ ተከላካይ ጠበቃው በዚህ ይስማማል። እስማማለሁ ጓድ ሻለቃ፣ እስማማለሁ አለ ጠበቃው። ዘጋቢው አንድ ቃል ቢያመልጠው መጣጥፉ የሚበላሽ ይመስል በጥድፊያ መጻፍ ጀመረ። እንደማስበው አሁን ለተከሳሿ ጥያቄ ማቅረብ እችላለሁ ክቡር ዳኛ አለ አቃቤ ሕጉ። ቀጥል አለ ዳኛው በእጁ እንዲቀጥል ምልክት እያሳየው። ካሜራው ፎቶ ሲያነሳ ድምጽ ተሰማ። የብረት ቤቱ በር ተከፍቶ ተከሳሿ ወደ ምስክር መስሚያው ቦታ እንድትመጣ ተደረገ። ካሜራው በድጋሚ ድምጽ አሰማ። ሁል ጊዜ በማዕከላዊ ዳቦ ቤት ነው የምትሰለፊው? አቃቤ ሕጉ ጠየቀ። ሰው የማይሰለፍበት ዳቦ ቤት አይተህ ታውቃለህ? በኃይለኛ ድምጽ መለሰችለት። አዎን ወይም አይደለም ብለሽ መልሽ ባክሽ። አዎ። በተባለው ቀን ሰልፍ አልሰበርሽም? ወደ ሰልፉ እፊት ሄጃለሁ። ያን ከሆነ እያልክ ያለኸው እሺ፣ ከፊትሽ ተራውን የሚጠብቁ ሰዎች አልነበሩም? ነበሩ። እና ለምን አለፍሻቸው? ሌሎች አምስት ሰዎች ከዚያ በፊት ሲያልፉ ስላየው እናማ እነሱ ተራቸው ሲወሰድ ዝም ብለው ይቆሙ እንደሆነ እኔ ቀኑን ሙሉ ቆሜ ልጠብቃቸው አልችልም። ስለዚህ እኔም አለፍኳቸው። ያለፏቸው ሰዎች የአገራችን ባለስልጣናት ነበሩ? ምን አውቃለሁ። ሰልፉን ጥሰው ሄደዋል። ዋናው እሱ ነው። ጓድ ሻለቃ ዳኛ፣ ከሰልፉ ፊት የገቡት ሰባት ሰዎች በእርግጥ ሶስቱ ካድሬዎች፣ ሁለቱ የቀበሌ ኃላፊዎች፣ አንዱ የፓርቲ አባልና አንዱ ደግሞ የጦር ሰራዊት መኮንን የነበሩ መሆናቸው እንዲመዘገብልኝ አመለክታለሁ። ሲል አቃቤ ህግ አስረዳ። ማንስ ቢሆን እኔ ምን አገባኝ? ትግስት መሰጠች። ሁላችንም ለዳቦ መሰለፍ አለብን። ያንን ነው ማቀው። ከሌሊቱ 9 ሰዓት አንስቼ ተሰልፌያለሁ። እነሱ ማን ስለሆኑ ነው ጧት 3 ሰዓት ላይ መጥተው ከኔ በፊት ዳቦ የሚወስዱት? እነሱማ ያብዮታችን ጠባቂዎች፣ የእናት ሀገራችንና የፓርቲያችን ወታደሮች፣ የዋናው ሊቀመንበራችን ታማኝ ተገዢዎች ናቸው። ዘጋቢው የሚባለውን ሁሉ ተከታትሎ ለመጻፍ እየተቸገረ መሆኑን አስተዋልኩ። በፍጥነት ወደ ስራቸው ተመልሰው እንዲሄዱ በቀድሚያ ሊስተናገዱ ይገባቸዋል። እና እኔ ተመልሼ ሄጄ ልተኛ ነበር ታዲያ? ተከሳሿ መልስ የማያሻው ጥያቄ ጠየቀች። ስራሽ ምንድን ነው? የቤት ውስጥ ስራ። እንደ ቤት ሰራተኛ ያለ? የለም፣ በራሴ ቤት ውስጥ። አግብተሻል? አዎ። ልጆች አሉሽ? ሁለት ነበሩኝ ግን ሞተዋል በቀይ ሽብር። ታዲያ በሌላ በምን ሊሆን ኖሯል? ለባለቤትሽ ቁርስ ለማድረስ ቸኩለሽ ነበር? እንኳን ቁርስ ምሳም መብላት ከቻልን እድለኞች ነን። ባልሽ ስራ አለው? አዎ፣ መንግስት መስሪያ ቤት ዘበኛ ነው። ሰልፍ መጣስ ወንጀል እንደሆነ ታውቂያለሽ? ሁሉም ሰው ተራውን መጠበቅ እንዳለበት አውቃለሁ። ከፊት ለፊትሽ የነበረው ሰው ተቀይሮ ነበር? አልገባኝም። ባንቺና ከፊት ለፊትሽ በነበረ ሰው መሃል ሌላ የገባ ሰው ነበር? አልገባም። ስለዚህ ማንም ሰልፍ አልጣሰም ማለት ነው? ማንም ሰው ያንቺን ተራ አልወሰደም? ምን ማለት ነው? እነዚያ ሁሉ ሰዎች ተራ ሳይጠብቁ ከፊት እየገቡ እኛ እኮ እዚያው ሐውልት ሆነን ነው የቀረነው። ካንቺ ፊት ነው የገቡት? በእርግጥ አይደለም። እና ታዲያ ከፊት ያለውን ሰው ተራ ቢወስዱ አንቺን ምን ይመለከትሻል? የኔን ተራ ስለሚያዘገየው ነዋ። ሌላ ሰው አንቺ እንዳደረግሽው አድርጓል? እሱን አላውቅም። እንግዲያውስ ማንም እንዳንቺ እንዳላደረገ ልንገርሽ፣ ይህ ያልተለመደ ነገር ሆኖ ይታይሻል? ለምን ይታየኛል? ሁሉም የየራሱ ጉዳይ ያለው ሰው ነው፣ የፈለጉትን ነው የሚያደርጉት። ትዕግስተኛ ሴት ነሽ? ትዕግስተኛ ያልሆነች ሴት የኔን አይነት ኑሮ መኖር ይቻላታል? ይሁንና ትዕግስት አጥተሽ ሰልፍ ጥሰሻል። ትክክለኛው ያደረግኩት እነዚያ ሰዎች ሰልፍ የመጣስ መብት የላቸውም። እነሱ ያላከበሩትን ስርዓት የማከብረው እኔ ማን ሆኜ ነው? አንቺ ግን ተራ ዜጋ ነሽ እና ህግ መጣስ አትችይም። ማለት እነሱ ህግ መጣስ ይችላሉ ማለት ነው? እነሱ ራሳቸው ህግ ናቸው። ምን ማለት ነው? አንደኛውን አውቀዋለሁ፣ የቀበሌውን ጸሐፊ። እኛ ሰፈር ነው የሚኖረው። እንደ ሌሎቹ ይሰክራል፣ ሚስቱን ይደበድባል፣ በተስኪያል ይስማል። ማንበብና መጻፍ እንኳ ገና ባለፈው ዓመት ነው የተማረው። ይበቃል! አቃቤ ህጉ በፍጥነት አቋረጣል። ችግርሽን አታባብሽ። ሰልፍ የመጣስ ወንጀልሽ ራሱ በእድሜ ልክ እስር የሚያስቀጣ ነው። በወንጀልሽ ላይ የመንግስት ባለስልጣንን ስም ማጥፋት አትጨምሪበት። ሐቁን ነው የተናገርኩት። ሐቁ ህገወጥ ነገር ሊሆን ይችላል እመቤት፣ አለ አቃቤ ህጉ ከፌዝ ፈገግታ ጋር። ካሜራው አሁንም ድምፅ አሰማ። በዚህኛው ፎቶ ስር የሚጻፈውን ርዕስ አሰብኩት። አቃቤ ህጉ ሰልፍ ሰባሪዋን ልክ ሲያስገባት፣ ጥፋተኝነትሽን ታምኛለሽ? ኃጢአት ስሰራ ለነፍስ አባቴ እናዘዛለሁ፣ ወንጀል ግን አልሰራሁም። አሁንም በድጋሚ ሰልፍ ትጥሻለሽ? ስለ ወደፊቱ ምንም መተንበይ አልችልም። አንተ ትችል ይሆን? ምንም ህግ እንደማልጥስ አውቃለሁ። ምናልባት መሰለፍ አይኖርብህ ይሆናላ፣ መለሰች ተከሳሿ። ጓድ ሻለቃ ዳኛ፣ ይህች ምንም ጸጸት የማታሳይ ሴት ላይ ቅጣቱን ከመበየን በቀር ምንም የቀረን አይመስለኝም። ዳኛው ጉሮሮውን ጠራረገ። ካሜራው በድጋሚ ድምፅ አሰማ። ተከሳሿን በተከሰሰችበት ወንጀል ጥፋተኛ ሆና አግኝቻታለሁ። የሰልፎቻችን ቅድስና በማንም ሰው ሊራከስ አይገባውም። ዛሬ ሰልፍ ከሰበራችሁ ነገ ደግሞ አብዮቱን ትሰብራላችሁ። ሰልፍ የህይወታችን አንዱ አካል እንደመሆኑ ከአድሃሪያንና ከኢምፔሪያሊስቶች ሴራና ተንኮል በንቃት እንጠብቀዋለን። ሳትቀጪ እንድትሄጂ ልንፈቅድልሽ አንችልም። እንዲያውም የሁለት ልጆችሽ ሞት እንኳ ምንም ትምህርት ያላስተማረሽ መሆኑ በራሱ አንድ ነገር ያመለክታል። ቅጣትን በተመለከተ እንደተለመደው ወደ ዴሞክራሲያዊ አሰራር ልሄድና ሐሳቦችን ልቀበል መሰለኝ። ደግሞም በመሐከላችን ዛሬ እንግዶች ስላሉ እድሉን ልንሰለፋለን። ዘጋቢ ልስጥ? ዘጋቢው ፊቱ ታፈካ በጣም አመሰግናለሁ ጓድሽ አለቃ ዳኛ ወንጀለኛዋ የሚገባትን ቅጣት ስታገኝ ለመመልከት ዛሬ እዚህ መገኘቴ በእውነቱ ለኔ ታላቅ ክብር ነው በየለቱ ከሌሊቱ 8 ሰዓት ጀምሮ እስከ ቀትር ድረስ እንድትሰለፍና ፊልፊት በደረሰች ቁጥር ወደ ኋላ ተመልሳ እንደገና እንድትሰለፍ እንዲፈረድባት ሐሳብ አቀርባለሁ ግሩም ነው ሲል ዳኛው አወደሰው ተገቢ የሆነ ተስፋ አስቆራጭ ቅጣት ነው ይሁን እንግዲህ በቀረበው ሐሳብ መሰረት ለሶስት ወራት እንድትቀጭ ተፈርዶብሻል ለቀሪው 9 ወራት ያለምንም ክፍያ ጋዜጦችንና በራሪ ወረቀቶችን እያዞርሽ ለሰልፈኞች ትሸጫለሽ በአመቱ መጨረሻ የሰልፍ ስርዓት አስከባሪዎች የባህሪ ለውጥ ማምጣትሽን ተመሰከሩልሽ ነጻ ትወጫለሽ አለበለዚያ 3 አመት ወደ ጉልበት ስራ ካምፕ ትላኪያለሽ መዝገቡ ተዘግቷል ካሜራው ድምጽ አሰማ ተከሳሿ በብረት ቤቱ በኩል ወደ ውጭ እየተመራች ወጣች ሳያት ትንሽ የተደነቀች ትመስል ነበር ምናልባት የከፋ ቅጣት ጠብቃ ስለነበረ በአግራሞት አፏ ተያይዞ ነው ምናልባት ሌላ የምትናገረው አልነበራትም የሆነ ሆኖ ትምህርቷን አግኝታለች ሰልፍ እኩል ያደርጋል ግን ወደ ሰልፉ የሚመጣ ሁሉም እኩል አይደለም ሁላችንም ይህንን እናውቃለን እሷ ከዚህ የተለየ ለምን ታስባለች ከዚህ የተለየ ለማሰብስ እሷ ማነችና ነው ይህንን የእኩልነት ቀጀት ይዛ ከመነሳቷ በፊት ዜግነቷን ቀይራለች የማትረባ ሴት አንዳንዶች ሰልፍ ላይ ፍቅርን ያገኛሉ አንዳንዶቹ ደግሞ የመጡለትን ዳቦ እንኳን አያገኙም አንዳንዶች ሰልፍ ላይ ቅጣት ይቀበላሉ ይሁንም ግን አብዮቱ መሰደፍ አለብን ይላል ምንም ነገር በቀላሉ አይገኝም ትግስተኝነት ታላቅነት ነው መጠበቅ ግዴታ ነው ጉስቁልና ሀብታችን ነው አባባሉ እንደሚለው መንትዮች እንኳን ተራ በተራ ነው ከእናታቸው ማህፀን የሚወጡት ለሁሉም ጊዜ አለው ወዳጄ እስከዚያ ትሰለፋለህ ልትኖርም ልትሞትም ትችላለህ ግን ከመስመር ከወጣህ በእርግጠኝነት ትሞታለህ እንዲያው ይህን ጉዳይ ትንሽ ሊቀባባው ላሰማምረውና ለሰልፈኞች የሚሆን አዲስ መዝሙር ላውጣ እንዴ እሞክራለሁ ግን ይህም ቢሆን ጊዜውን መጠበቅ ይኖርበታል
ፕሮግራማችን በዚህ ተጠናቀቀን ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናምሹ Thank you.